Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮች። ዕለቱ ማክሰኞ ጥቅምት 24 2013 በአውሮፓውያን ህዳር 3 2020 አሜሪካውያን ምርጫ እያካሄዱ ነው።
It's time to stand up. It's time to take back our democracy. We can do this. We're so much better than this.
ለመነሳት ጊዜው አሁን ነው። ዲሞክራሲያችንን የምናስመልስበትም ጊዜው አሁን ነው። ይህን ማድረግ እንችላለን። እኛ እንደዚህ አይደለንም። ከዚህ የተሻለ ነን።
You know what gets crowds like this? Making America great again. That's what gets crowds.
እንደዚህ ያለ የህዝብ ብዛት ከየት ማያገኙም? ማንም እንደዚያ ያለ ብዙ ህዝብ የሚያገኝ የለም። እንደዚህ ያለ ብዙ ህዝብ ሊያገኝ የሚችል ማን እንደሆነ ታውቃላችሁ አይደለም?
የቀደሙት ዲሞክራቱ ፕሬዝዳንታዊ እጩ ጆ ባይደን፣ ሁለተኛው ፕሬዝዳንት ዶናልድ ትራምፕ ናቸው። የዜናና የዘገባዎች ትኩረታችን ይሆናል። በኢትዮጵያ ምዕራብ ወለጋ ጉሊሶ ላይ በሰላማዊ ሰዎች ላይ የተፈጸመው ግድያ እየተወገዘ ነው። በርከት ያሉ ዘገባዎች ይኖሩናል። አብራችሁ እንድታመሹ እንጋብዛለን። የማስተናግዳችሁ ቆንጂት ታዬ ነኝ። ንጉሱ ታምሬ ፕሮግራማችንን ይመራል። ያለም ዜና ይሆናል የሚቀድመው። አዳነች ፍሳሐዬ ይዛ ቀርባለች።
እንደምን አመሻችሁ አድማጮቻችን። ዜናውን ማሰማችሁ አዳነች ፍሳሐዬ ነኝ። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ኢትዮጵያ ውስጥ የንጹሃን ሰዎች መገደልን አጥብቀው እንደሚያወግዙ ባወጡት መግለጫ አስታውቀዋል። ሊቀመንበሩ ጥልቅ ሐዘን የተሰማቸው መሆኑን የሚገልጽ መልእክት ለተገደሉት ሰዎች ቤተሰቦች አስተላልፈዋል። የቆሰሉት ሰዎች ቶሎ እንዲድኑ ምኞታቸውን ገልጸዋል። ብሔራዊ ባለስልጣኖች እንዲህ አይነቱን ዘግናኝ ወንጀል የፈጸሙት ሰዎች ተገኝተው ተጠያቂ እንዲሆን መደረጉን እንዲያረጋግጡ ጥሪ አቅርበዋል። ፋኪ መሐማት በሀገሪቱ ማህበረሰቦች መካከል የሚካሄደው ግጭት የተባባሰ መሄዱን እንደተገነዘቡ ገልጸው የሚመለከታቸው ሁሉ አቀጣጣይ ልፈፋዎች ከማሰማት እንዲቆጠቡና በሀገሪቱ የሰፈረውን ውጥረት እንዲያረግቡ ጥሪ አቅርበዋል። ሊቀመንበሩ አያይዘውም የሀገሪቱ የፖለቲካ ኃይሎች አካታች የሆነ ብሔራዊ ንግግር በማካሄድ ብሔራዊ መግባባት ላይ እንዲደርሱ አሳስበዋል። ይህን ካላደረጉ ግን በሀገሪቱ ብቻ ሳይሆን በቀጠናው ላይ ከባድ ሁኔታ ያስከትላል ብለዋል። የአፍሪካ ህብረት ኮሚሽን ሊቀመንበሩ በመጨረሻም የአፍሪካ ህብረት በሀገሪቱ መንግስት ተነሳሽነት የሚካሄዱ ለውጦችን ይደግፋል፣ በሀገሪቱ ሰላምና መረጋጋት ለማስፈን በሚደረገው ጥረት ለመርዳትም ዝግጁ ነው ብለዋል። የአውሮፓ ህብረት ፕሬዚደንት ጆሴፍ ቦሬልም በኢትዮጵያ ስላለው ሁኔታ ተመሳሳይ መግለጫ አውጥተዋል። በኢትዮጵያ ያለው ሁኔታ በእጅጉ ያሳስባል። ሁሉም ወገኖች የኢትዮጵያ ጎረቤት ሀገሮችም ጭምር ውጥረቱን ለማርገብ መጣር አለባቸው። አቀጣጣይ አነጋገርን ማስወገድና ተንኳሽ ወታደራዊ ኩነት ከማድረግ መቆጠብ ይገባቸዋል። ይህን ካላደረጉ ግን በሀገሪቱና በቀጠናው ያለመረጋጋት አደጋ ያስከትላል በማለት የአውሮፓ ህብረት መግለጫ አሳስቧል። በሀገሪቱ የሚመለከታቸው ወገኖች ሁሉ አካታች የሆነ ብሔራዊ ንግግር በማካሄድ ብሔራዊ መግባባት ላይ መድረስ ይገባቸዋል። ይህ ከምንጊዜም በላይ የሚያስፈልግበት ጊዜ ነው። ለኢትዮጵያ ህዝብ ዲሞክራሲያዊትና የበለጸገች ሀገር ለማምጣት የሚቻልበት ቁልፍ ይህ ነው ሲል የአውሮፓ ህብረት መግለጫ ጠቁሟል። የማስገደድና ኃይል የመጠቀም ዛቻ ምንጊዜም ቢሆን አማራጭ ሊሆን አይችልም ይላል የአውሮፓ ህብረት መግለጫ። የአውሮፓ ህብረት በኢትዮጵያ የሚካሄደውን ለውጥ ለመደገፍ ቁርጠኛ ነው። ይህ ስኬት ሊያገኝ የሚችለውም የህግ የበላይነት ሲኖርና ሰብአዊ መብቶች ሲከበሩ ነው። በመጪው ዓመት የሚካሄደው ምርጫ ነፃ፣ ፍትሐዊና ተአማኒ እንዲሆንም ዋስትና ይሰጣል ሲል የአውሮፓ ህብረት ያወጣው መግለጫ አስገንዝቧል። የኢትዮጵያ የህዝብ ተወካዮች ምክር ቤት የኢትዮጵያ መንግስት በአማራ ተወላጆች ላይ ግድያና ፍጅት ፈጸሙ ባላቸው ወንጀለኛ ኃይሎች ላይ የማያዳግም እርምጃ እንዲወስድ ጠይቋል። ምክር ቤቱ ይህን ያለው ጉሊሶ ወረዳ ላይ በሚገኘው ጋዋ ቃንቃ ቀበሌ ላይ በአማራ ተወላጆች ላይ ስለተፈጸመው ዘግናኝ ግድያ በተነጋገረበት ወቅት መሆኑ ታውቋል። ይህ የልፈፋ ጉዳይ ሳይሆን እንደ መንግስት ሀገሪቱን ከመፍረስ ማዳን አለብን ሲሉ የምክር ቤት አባላቱ እንደተናገሩ ታውቋል። አይቨሪ ኮስት እንደ አውሮፓ አቆጣጠር ባለፈው ጥቅምት 3 ቀን ባካሄደችው ምርጫ የሀገሪቱ ፕሬዝደንት አላሳን ዋታራ ሳያሸንፉ እንዳልቀረ ተገልጿል። ፕሬዝዳንቱ የተወዳደሩት ለሶስተኛ ጊዜ ሲሆን በአጨቃጫቂው የምርጫ ሂደት በከፍተኛ ድምፅ እንዳሸነፉ ተገልጿል። የሀገሪቱ የምርጫ ኮሚሽን ፕሬዝደንት ኢብራሂም ኮሉባሊ ኩቤር ፕሬዝደንቱ ማሸነፋቸውን ዛሬ ማለዳ አስታውቀዋል። በሀገሪቱ ድምፅ የሰጡት ሰዎች ብዛት ከ50% በላይ ሲሆን ዋታራ ከ94% በላይ ድምፅ ማግኘታቸውን የምርጫው ኮሚሽን ፕሬዝደንት ገልጸዋል። የአይቨሪ ኮስት ህገ መንግስታዊ ካውንስል ቅሬታዎችና ተግዳሮቶች ካሉ ካዳመጠ በኋላ አሸናፊውን ማጽደቅ ይኖርበታል። ዋታራ ምርጫውን ያሸነፉት ለሶስተኛ ጊዜ ለመወዳደር መወሰናቸውን በመቃወም ግጭቶች ይካሄዱ በነበረበት ወቅት መሆኑ ተገልጿል። ሁለት የተቃውሞ መሪዎች በምርጫው ላለመሳተፍ በወሰኑበት ወቅት መሆኑም ተገልጿል። ከፍተኛ ተቃዋሚ ተወዳዳሪዎች የቀድሞ ፕሬዝደንት ሄንሪ ኮናን ቤዲ እና የቀድሞ ጠቅላይ ሚኒስትር ፓስካል አፊ ኢንጉሳን ለዋታራ ማሸነፍ እውቅና እንሰጥም ብለዋል። ተቃዋሚ ወገን ታዲያ አማራጭ መንግስት ለመመስረት ያስችላል ያለውን የሽግግር ካውንስል እንደመሰረተ ትላንት ማታ አስታውቋል። ካውንስሉ ፍትሐዊ ምርጫ እንዲካሄድ ፍኖተ ካርታ ያወጣል ይላል ተቃዋሚ ወገን። የሀገሪቱ መንግስት እስካሁን ባለው ጊዜ ስለ ተቃዋሚዎቹ እቅድ የተናገረው ነገር የለም። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ፕሬዚደንት ዶናልድ ትራምፕ እና ተፎካካሪያቸው የቀድሞ ምክትል ፕሬዚደንት ጆ ባይደን የመጨረሻውን የምርጫ ዘመቻቸውን በተወሰነ አሻሚ ግዛቶች የሚገኙ መራጮችን ድምፅ ለማስገኘት ተዘዋውረው ሲቀሰቅሱ ከርመዋል። ይህን አስመልክቶ የአሜሪካ ድምፅ ዘጋቢ ብራያን ፓደን ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል።
የዲሞክራቲክ ፓርቲ ተፎካካሪ እጩ የሆኑት ጆ ባይደን ከመጨረሻዎቹ የምርጫ ዘመቻዎቻቸው መካከል አንደኛውን ያሳለፉት በኦሃዮ ፔንሰልቬኒያ ነው።
It's time to stand up. It's time to take back our democracy. We can do this. We're so much better than this.
ለመነሳት ጊዜው አሁን ነው። ዲሞክራሲያችንን የምናስመልስበትም ጊዜው አሁን ነው። ይህን ማድረግ እንችላለን። እኛ እንደዚህ አይደለንም። ከዚህ የተሻለ ነን።
በአስተያየት ሰብሳቢው ሪል ክሊር ፖለቲክስ መሰረት ባይደን በፔንሰልቬኒያ በአራት ነጥብ እየመሩ ነው። ይሁን እንጂ ባለፈው የ2016ቱ ምርጫ ትራምፕ በዚህን ያህል እየተበለጡም ምርጫውን አሸንፈዋል። ፕሬዚደንት ትራምፕ በበኩላቸው ባለፈው እሁድ በፍሎሪዳ የቀሰቀሱ ሲሆን ተንታኞች እንደሚሉት ትራምፕ ድል መቀዳጀት ከፈለጉ የፍሎሪዳ ግዛትን የግድ ማሸነፍ አለባቸው።
You know what gets crowds like this? Making America great again. That's what gets crowds.
እንደዚህ ያለ የህዝብ ብዛት ከየት ማያገኙም? ማንም እንደዚያ ያለ ብዙ ህዝብ የሚያገኝ የለም። እንደዚህ ያለ ብዙ ህዝብ ሊያገኝ የሚችል ማን እንደሆነ ታውቃላችሁ አይደለም?
በቅርብ የተሰበሰቡ የህዝብ አስተያየት ድምጾች እንደሚያሳዩት ትራምፕና ባይደን በፍሎሪዳ መሳ ለመሳ ናቸው። ፕሬዚደንት ትራምፕ ትናንት ሰኞ በኖርዝ ካሮላይና፣ ሚሽጋን፣ ዊስካንሰን እና በፔንሰልቬኒያ ተገኝተዋል። እነዚህ ክፍለ ግዛቶች ባለፈው የ2016ቱ ምርጫ ያሸነፉባቸው ግዛቶች ናቸው። በዚህ ዓመት ግን ወይም ተቀራራቢ ይሆናሉ ወይም ወደ ባይደን ያጋድላሉ እየተባሉ ነው። ባይደን ዋንኛው ትኩረታቸው ትራምፕ በዩናይትድ ስቴትስ እንደገና ያገረሸውን የኮሮና ቫይረስ ወረርሽኝን ያስተናገዱበትን ደካማ መንገድ አንስቶ ማሳጣቱ ላይ አድርገዋል። ትራምፕም በበኩላቸው ከኮቪድ በፊት የነበረውን ማለፊያ የኢኮኖሚ እድገት በማንሳት ባይደን ታክስ እንደሚጨምሩና ስራ አጥነትን እንደሚያባብሱ ያነሳሉ። 95 ሚሊዮን በላይ የሚሆኑ መራጮች አስቀድመው ድምጻቸውን በተለያየ መንገድ የሰጡ ሲሆን በዚህ ዓመት የመራጮች ቁጥር በታሪክ ከፍተኛውን ድርሻ ይዛል ተብሎ ተገምቷል። ተንታኞች እንደሚሉት አስቀድመው ድምጽ ከሰጡት ውስጥ አብዛኞቹ ዲሞክራቶች እንደሆኑ ሲነገር፣ በዛሬው ዕለት በብዛት ይወጣሉ የተባሉት ሪፐብሊካን ደግሞ የተፈጠረውን ክፍተት በመሙላት ትራምፕን ያግዛሉ ተብሎ ይጠበቃል። በድምጽ ቆጠራው መዘግየት ሳቢያ የምርጫው ውጤት በዛሬው ምሽት ላይነገር የሚችልበት አጋጣሚ ሊኖር ስለሚችል አሸናፊው በእለቱ ላይገለጽ ይችላል የሚልም ነገር እየተሰማ ነው።
የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከዛሬው ምርጫ በፊት ባደረጉት የመጨረሻ የምርጫ ዘመቻ በፔንሲልቬኒያ ክፍለ ግዛት የተራዘመ የድምጽ ቆጠራ እንዲካሄድ ጠቅላይ ፍርድ ቤት መፍቀዱ የድህረ ምርጫ ግጭት ሊያስከትል ይችላል ሲሉ አስጠንቅቀዋል። የድምጽ መለኪያ አሃዞች እንደሚያሳዩት በፔንሲልቬኒያ ክፍለ ግዛት የቀድሞ ምክትል ፕሬዚደንት ጆ ባይደን በጥቂትም ቢሆን ትራምፕን እየቀደሙ ነው። በክፍለ ግዛቱ በፖስታ ቤት በኩል የተሰጠውን ድምፅ ለመቁጠር ከምርጫው በኋላም ቀናት ሊወስድ እንደሚችል ተገምቷል። በፖስታ ቤት በኩል መምረጡ ዲሞክራቶችን ሊጠቅም እንደሚችል ተገልጿል። የምርጫ ድምፅ የቆጠራ ጊዜ እንዲራዘም መፍቀድ ለማጭበርበር ተግባር ሊያመች ይችላል። የሕግ ስርዓትንም ይጎዳል። በመንገዶች ላይ ግጭት ሊያስከትል ይችላል። ስለሆነም አንድ ነገር መደረግ አለበት ሲሉ ፕሬዚዳንቱ በትዊተር ገጻቸው መልእክት አስተላልፈዋል። ፕሬዚደንት ትራምፕ በመንገዶች ላይ ግጭት ሊነሳ ይችላል ስላሉት ጉዳይ ዲሞክራቱ ተወዳዳሪያቸው ባይደን በጋዜጠኞች ሲጠየቁ ትራምፕ ለሚሉት ማንኛውም ነገር ምላሽ የመስጠት ፍላጎት የለኝም፣ ሰላማዊ ምርጫ እንዲካሄድና ብዙ ሰዎች ወጥተው እንዲመርጡ ነው የምፈልገው ብለዋል። የዩናይትድ ስቴትስ ፌዴራል የምርመራ ቢሮ ስራ አስኪያጅ ክሪስቶፈር ዌይ ባለፈው መስከረም ወር የምክር ቤት አባላት ፊት ቀርበው በሰጡት ማብራሪያ ዩናይትድ ስቴትስ ውስጥ በፖስታ ቤት በኩልም ሆነ በአካል ተገኝቶ በሚደረገው ምርጫ ማንኛውም አይነት የተቀነባበረ ምርጫን የማጭበርበር ተግባር አልታየም ሲሉ ማረጋገጫ ሰጥተዋል። በመጨረሻም የኮቪድ-19 ዜና። ፕሬዚደንት ዶናልድ ትራምፕ የመሰረቱት የኮሮና ቫይረስን ጉዳይ የሚከታተለው ግብረ ኃይል አንጋፋ አባል ሀገሪቱ ለአንድ ዓመት ለሚጠጋ ጊዜ የዘለቀው የኮቪድ-19 መዛመት ወደ ከባድ ደረጃ እየገባች ነው ሲሉ አስጠንቅቀዋል። የግብረ ኃይሉ አስተባባሪ ዶክተር ደቦራ ብሬክስ የአስተዳደሩ ባለስልጣኖች እንቅስቃሴን በመገደብና ቫይረሱን በመቆጣጠር መካከል ሚዛን የጠበቀ ጠንካራ እርምጃ እንዲወስዱ ማሳሰባቸውን የዜና ዘገባዎች ገልጸዋል። እርምጃው አሜሪካውያን የአፍና የአፍንጫ መሸፈኛ ጭንብል እንዲያደርጉ ማበረታታትን፣ የአካል መራራቅ መተግበርን፣ ሰፊ ምርመራ መርሃ ግብር ማካሄድን ማቀፍ እንዳለበት አስገንዝበዋል። ዶክተር ብሬክስ ያስተላለፉት መልእክት ፕሬዚዳንት ትራምፕ በምርጫ ዘመቻቸው ወቅት የኮሮና ቫይረሱ መዛመት እየቀነሰ ነው ሲሉ ከቆዩት ጋር ይጣረሳል። ሀገሪቱ በኮሮና ቫይረስ መዛመት ምክንያት ከ230,000 በላይ የሚሆኑ ሰዎች ሞተውባታል። ከ9.2 ሚሊዮን በላይ የሚሆኑ ዜጎቿ ደግሞ በቫይረሱ ታመውባታል። ትላንት ብቻ በሀገሪቱ 84,089 አዲስ የቫይረስ በሽተኞች እንደተገኙ፣ 557 ሰዎች ደግሞ ለህልፈት እንደተዳረጉ ስለ ኮሮና ቫይረስ ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ አስታውቋል። የዩናይትድ ስቴትስ የበሽታ መከላከልና መቆጣጠር ማዕከል ባወጣው አዲስ ጥናት መሰረት እርጉዝ ሴቶች ከሌሎች ይልቅ በበለጠ ለኮቪድ-19 የተጋለጡ ናቸው። እርጉዝ ሴቶች በቫይረሱ ሲያዙ ከሌሎች በበለጠ እንደሚጸናባቸውና ለሞት ሊዳረጉ እንደሚችሉ ጥናቱ አመልክቷል። በቫይረሱ የተያዙ እርጉዝ ሴቶች የመወለድ ጊዜያቸው ያልደረሰ ልጆችን የመውለድ አደጋም እንደሚገጥማቸው ጥናቱ አመልክቷል። በሌላ ዜና ደግሞ በቫይረሱ የተያዙ ሰዎች አብዛኞቹ ለመጀመሪያዎቹ 6 ወራት ጊዜ ሰውነታቸው ኮሮና ቫይረስን የመከላከል አቅም እንዳለው፣ ይህም ለሁለተኛ ዙር በቫይረሱ ከመያዝ ሊያድናቸው እንደሚችል የብሪታንያ የሳይንስ ጠቢባን መግለጻቸው ታውቋል። ሳይንቲስቶቹ ይህን ለማወቅ የቻሉት 100 የሚሆኑ ሆስፒታል ያልገቡ የቫይረሱ በሽተኞች የደም ናሙና ላይ የጥናት ግምገማ ካካሄዱ በኋላ መሆኑን ገልጸዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት።
ለዜናዎቹ አዳነች ፍሳዬን አመሰግናለሁ። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። ዛሬ አሜሪካውያን ምርጫ ላይ ናቸው። የምርጫውን ሂደት በዚህ በዋሽንግተን አካባቢ እየተዘዋወሩ በመመልከት ሊዘግቡልን ባልደረቦቻችን ማልደው ወጥተዋል። ዝግጅቶቻችንን በአጭር ሞገድና በናይል ሳት ከዚያም በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic እንዲሁም በአሃዱ ሬዲዮ 94.3 ላይ በቀጥታ ለማድመጥ ትችላላችሁ። አሁን አበይት ዜናዎች ወደሚተነተኑበት የመጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የምሽቱ አብይ ርዕስ የዩናይትድ ስቴትስ ምርጫ። ዛሬ የአሜሪካ ሕዝብ የቀጣዮቹን 4 ዓመታት መሪውን እየመረጠ ነው። ስልጣን ላይ ካሉት ከሪፐብሊካኑ ፕሬዚደንት ዶናልድ ትራምፕ ወይም ከዲሞክራቱ የቀድሞ ምክትል ፕሬዚደንት ጆ ባይደን ይሆኑኛል የሚለውን በድምጹ ይወስናል። በኮሮና ቫይረስ ወረርሽኝ ምክንያት ከ99 ሚሊዮን በላይ መራጭ በተለያዩ መንገዶች አስቀድሞ ድምጹን ሰጥቷል። ዛሬ ደግሞ ቀሪዎቹ አያሌ ሚሊዮኖች ድምጻቸውን እየሰጡ ናቸው። የዝግጅት ክፍላችን ባልደረቦች በዋሽንግተን አካባቢ ከጧቱ ጀምረው የድምጽ መስጫ ጣቢያ አካባቢ ተሰማርተዋል። ሀብታሙ ስዩም ቨርጂኒያ አርሊንግተን ማዕከላዊ ቤተ መጽሐፍት የምርጫ ጣቢያ ያገኛቸውን ድምጽ ሰጪዎች አነጋግሯል። ሀብታሙ መስመሩ ያንተ ነው።
መላለም በትኩረት ከሚከታተላቸው ፖለቲካዊ ሁነቶች መካከል አንዱ የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ነው። ዘንድሮ ላይ ሪፐብሊካኑ ዶናልድ ጄ ትራምፕ እና ዲሞክራቱ ጆ ባይደን እየተፎካከሩ ይገኛሉ። በሚሊዮኖች የሚቆጠሩ አሜሪካውያን በሀገሪቱ ውስጥ በሚገኙ 50 ግዛቶች ድምጻቸውን እየሰጡ ይገኛሉ። በእርግጥ ከዛሬ ቀን በፊትም ወደ 100 ሚሊዮን የሚጠጉ አሜሪካውያን ድምጻቸውን ሰጥተዋል። ነገር ግን የሀገሪቱን ፕሬዚዳንትና ምክትል ፕሬዚዳንት በመወሰን ረገድ ትልቅ ሚና የሚጫወተው ኤሌክቶራል ኮሌጅ ወይንም ደግሞ የመራጮች ስብስብ የተሰኘው ተቋም ነው። 538 አባላት አሉት። ቢያንስ አንድ ፕሬዚዳንት ሆኖ ለመሾም 270ውን ድምጽ ማግኘት ይጠበቅበታል። ከጥቂት ሰዓታት በኋላ የዚህ ዓመት ፕሬዚዳንታዊ ምርጫ አሸናፊ ይፋ ይሆናል ማለት ነው። እንግዲህ እኔና ባልደረቦቼ በነበርንበት የቨርጂኒያ አርሊንግተን ማዕከላዊ ቤተ መጻሕፍት ውስጥ ከጠዋቱ 12 ሰዓት ጀምሮ ሰዎች ሲመርጡ ተመልክተናል። ብዙም ሰልፍ አልነበረም። የመራጮች ቁጥርም የተመጠነ ነበረ። በዚያ ሲመርጡ ያገኘናቸውን ባልና ሚስቱ ባርባራና ጀስቲን ቻንድለርን የተወሰኑ ጥያቄዎችን አቅርበንላቸው ነበር። ባርባራ የአሁኑን ምርጫ ወሳኝነት እንዲህ አብራርተዋል። እጅግ አስፈላጊ ነው። በ60ዎቹ ውስጥ በነበረው የሲቪል መብቶች እንቅስቃሴ ውስጥ ተሳታፊ ነበርኩ። በአሁኑ ወቅት እጩዎችን በቴሌቪዥን ካየው በኋላ ፈጣን ውሳኔ ላይ ደርሻለሁ። ለውጥ ማምጣት አለብን ያሉት ባርባራ። ባለቤታቸው ጀስቲን ቻንድለር በበኩላቸው ወደ ስልጣን የሚመጡት ፕሬዚደንት ሊያመጡት ስለሚገባው ለውጥ እንዲህ ይናገራል። ፖሊሶች ወጣት ጥቁሮችን እየገደሉብን ነው። ይሄ ለውጥ የሚያስፈልገው ይመስለኛል። ሁሉም ነገር ላይሳካ ይችላል። በአሁኑ ወቅት ግን አንድ ነገር እንዲደረግ እንጥራለን ያሉት ዘንድሮ ላይ በአሜሪካ የምርጫ ታሪክ ውስጥ አዳዲስ ነገሮች ይመዘገባሉ ተብሎ ይጠበቃል። አንደኛው በመራጮች ቁጥር የዘንድሮው ምርጫ ከፍተኛውን ያስመዘግባል ተብሎ ይጠበቃል። ቀደም ብዬ እንደነገርኳችሁ ወደ 100 ሚሊዮን የሚጠጉ ሰዎች እስካሁን ድረስ መርጠዋል። ከሳምንታትና ከቀናት በፊት ባለው በፖስታ ቤት በኩል እንዲሁም ደግሞ በአካል በመገኘት በተለያዩ ቦታዎች ድምጻቸውን ሰጥተዋል። ጆ ባይደን የዚህ ውድድር አሸናፊ ከሆኑ በሀገሪቱ ታሪክ ውስጥ አንጋፋው ፕሬዚዳንት ይሆናሉ ማለት ነው። ምክትላቸው ደግሞ መጀመሪያዋ ሴት ምክትል ፕሬዚደንት የአሜሪካ ሆነው ይሾማሉ ማለት ነው። ዶናልድ ጄ ትራምፕ ካሸነፉ ደግሞ ሀገሪቱን ለቀጣይ 4 ዓመት በድጋሚ ያገለግላሉ ወይንም ደግሞ ያስተዳድራሉ።
ሀብታሙን አመሰግናለሁ። በቀጣዮቹ ዘገባዎች ደግሞ ወደ ኢትዮጵያ ይሆናል የምንሄደው። በኦሮሚያ ክልል በምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋ ጋንቃ ተብሎ በሚጠራው ቀበሌ ውስጥ ይኖሩ የነበሩ 54 የአማራ ብሔር ተወላጆች በአንድ ትምህርት ቤት በታጣቂዎች መገደላቸውን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ትናንት ባወጣው መግለጫ አስታወቀ። ይህ ቁጥር እስካሁን የተቆጠረውን አስከሬን መሰረት ያደረገ እንደሆነ ጠቅሶ ቁጥሩ ሊጨምር ይችላል ብሏል። ከዚህ ቀደም በአካባቢው ላይ በነበረ የጸጥታ አለመረጋጋት ምክንያት ጸጥታውን ለመጠበቅ በቦታው የነበረው የመከላከያ ሰራዊት ቅዳሜ ዕለት ቦታውን ለቆ መውጣቱንና ጥቃቱን ፈጽሞታል በሚል የሚጠረጠረው የኦሮሞ ነጻነት ጦር ቦታውን መቆጣጠሩን የገለጸው አምነስቲ እሁድ ዕለት ህጻናት፣ እናቶችና አዛውንቶችን ለስብሰባ ትፈልጋላችሁ በሚል በአንድ ትምህርት ቤት ውስጥ ካስገቧቸው በኋላ ድምጽ ባላቸው መሳሪያዎች እንደገደሏቸው እማኞቼ ናቸው ያላቸውን ከጥቃት የተረፉ የሟች ቤተሰቦች ጠቅሶ በመግለጫው ይፋ አድርጓል። አባቱ፣ እህቱና የባለቤቱ አያት በዚህ ጥቃት የተገደሉበትን እማኝ ማነጋገሩን የገለጸው አምነስቲ ወንድሙን የወንድሙን ባለቤትና 3 ልጆቻቸውን ባንድ ላይ ያጣ ሌላ ተጎጂም ማነጋገሩን በመግለጫው አትቷል። የኦሮሚያ ፖሊስ ኮሚሽነር አራርሳ መርዳሳ ለመንግስት መገናኛ ብዙሃን በሰጡት መግለጫ የሟቾቹን ቁጥር 32 ብለዋል። ጽዮን ግርማ በአምነስቲ ኢንተርናሽናል በአፍሪካ ቀንድ የሰብአዊ መብቶች ጉዳዮች አጥኚ የሆኑትን አቶ ፍስሐ ተክሌን በመግለጫው ዙሪያ አነጋግራቸዋለች። ቀጥሎ ይቀርባል።
በዓለም አቀፉ የሰብአዊ መብት ተሟጋች ድርጅት በአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች ጉዳዮች አጥኚ አቶ ፍስሐ ተክሌ በምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋ ቃንጋ ተብሎ በሚጠራው ቀበሌ ውስጥ በታጣቂዎች በደረሰ የጅምላ ጥቃት 54 የአማራ ተወላጆች በዘግናኝ ሁኔታ መገደላቸውን፣ ከጥቃቱ የተረፉትን በማኝነት ጠቅሳችሁ ድርጊቱንም ኮንናችሁ መግለጫ አውጥታችኋል። ይህን መግለጫ በተመለከተ ማብራሪያ ሊሰጡን ፈቃደኛ ስለሆኑ ያመሰገንን። እስቲ በመጀመሪያ የዚህን ሪፖርት አጠቃላይ ይዘት ያብራሩልን።
ይዘርስልን ይችላል። ትላንትና ያወጣነው መግለጫ የሚለው በዚህ በጉሊሶ ወረዳ ምዕራብ ወለጋ ዞን ጋዋ ቃንጋ ቀበሌ ውስጥ የሚኖሩ ነዋሪዎች ከሁለት ጀምሮ እዛ አካባቢ በሚንቀሳቀሰው የታጠቀ ኃይል ቁጥጥር ስር ውለው ነበር። የመከላከያ ሰራዊት ከአካባቢ መነሳቱን ተከትሎ ከዛ በኋላ እሁድ ዕለት ከሰዓት ወደ 11 ሰዓት አካባቢ ነዋሪዎቹን ሰብስበው ወደ አንድ የአካባቢ ትምህርት ቤት ላይ ወስደዋቸው በጥይትና በቦምብ እንደገደሏቸው ነው የተረፉት ነዋሪዎች የገለጹልን። በዚህ ጥቃትም እስከ ትናንትናው ድረስ እስከ 54 ሰዎች አስከሬን እንደቆጠሩ በቦታ ላይ ያሉ ሰዎች ይረውናል። ብዙዎቹ የአንድ ቤተሰብ አባል የሆኑ ሰዎችም አሉ። ህጻናት፣ ሴቶች እና ሽማግሌዎች ያሉበት ነው። ስለዚህ እንደዚህ አይነት ጥቃቶች እንግዲህ የመጀመሪያው አይደለም። በሰሞኑን ጉራ ፈርዳ አካባቢ፣ በደቡብ ክልል ሌሎች አካባቢዎችም፣ በሶማሌ ክልልም እንደዚሁ ችግር ነበር። ቤንሻንጉልም መስከረም ላይ እንደዚሁ ችግር ነበር እና መንግስት እነዚህን ታቂ አካባቢ ያሉ አናሳ ቁጥር ያላቸውን የህብረተሰብ ክፍሎች የመከላከሉን እና የመጠበቁን ነገር ማጠናከር እንዳለበት ነው የምንለው። ሌላው ደግሞ በተለይ በዚች አካባቢ ላይ ቅዳሜ ዕለት የነበረው የመከላከያ ሰራዊት እንዲነሳ ተደርጎ ነው ይሄ የተፈጠረው እና አካባቢውን በትክክል ጸጥታው መረጋገጡ ሳይታወቅ የነበረውን መከላከያ ሰራዊት ማንሳት ለዚህ ጭፍጨፋ አጋልጧቸዋል። ለምንድን ነው የተነሳው? መነሳቱ በምክንያት ነው እና ደግሞ በቂ ጥበቃ ሳይደረግላቸው እንዲነሳ መደረጉ ምርመራ ሊደረግበት ይገባል የሚል ነው አንደኛው ሀሳባችን።
በተለያዩ የመንግስት መገናኛ ብዙሀንም ሲገለጽ እንደነበረው እንዲሁም የመንግስት ባለስልጣናት ሲጠቅሱት የነበረው ማንነት ላይ ያነጣጠረ ጥቃት ደርሷል የሚል ነው። የእናንተ መግለጫ በአማራ ተወላጆች ላይ የደረሰ ጥቃት ነው ብላችሁታል። የአማራ ተወላጆች ብቻ በሚኖሩበት አካባቢ ነው ጥቃቱ የደረሰው? እስቲ አብራሩልን።
ከአካባቢ ሰዎች እንዳረጋገጥነው እና እንደሰማ ነው ያቺ ጋዋ ቃንጋ የምትባለው አካባቢ ሙሉ ለሙሉ የአማርኛ ተናጋሪ የአማራ ብሔር ሰዎች የሚኖሩባትን የሰፈሩበትን ታሪክ የሚታወቅ ነው። በፊት ከዚህ ከነበረው ድርቅ ጋር መንደር ምስረታ ምን ተብሎ የሰፈሩ ናቸው እና ሙሉ ለሙሉ በአካባቢው ላይ የኦሮሞ ነዋሪዎች አሉ። ግን በዛች ወሰነች ቦታ ላይ ግን ያሉት የአማራ ተወላጆች እንደነበሩ እና ይሄ መጀመሪያም ጥቃት እንዳልሆነ መከላከያ ሰራዊቱም ሰፍሮ የነበረው ከዚህ በፊትም ጥቃት ስለነበር ነው። አንድ ባልና ሚስት ተገለው ተገኝተው በዛ ምክንያት የነበረውን የጸጥታ ችግር ለማረጋጋት የገባ ጸጥታ አካል ነበረ። እሱ ለተወሰነ ጊዜ ገብቶ ሲለቅ ነው የተፈጠረው እና የአካባቢ እንግዲህ የአማራ ነዋሪዎች ያሉበት ነው። እሱን አረጋግጠናል ሙሉ ለሙሉ ማለት ነው። ይሄ ጥቃት የተፈጸመው ደግሞ እነሱ ላይ አተኩረው ነው። ምክንያቱም በአካባቢው ላይ ያሉ በዙሪያ ያሉ የኦሮሞ ነዋሪዎች ላይ ምንም አይነት ጥቃት አልደረሰም። ቢያንስ በቅዳሜ ዕለት በነበረው ሁኔታ
ትምህርት ቤት ውስጥ ለስብሰባ ትፈለጋላችሁ ተብለው እንደገቡ በመግለጫችሁ ላይም ጠቅሳችኋል። ሌሎችም ከጥቃቱም የተረፉት ሲናገሩ የተሰማው ለስብሰባ ትፈለጋላችሁ የሚል ነው። የአካባቢው ታጣቂዎች ከሆኑ በአካባቢው ያለ የወረዳ የዞን አስተዳደር ያለ ለስብሰባ ትፈለጋላችሁ የሚል ጥሪ ከታጣቂዎች ሲደርሳቸው እንዴት ነው የገቡት የሚለውን ጥያቄ አንስታችኋል?
አዎ እነዚህ የኦሮሞ ነጻ አውጪ ሰራዊት የሚባሉት ታጣቂዎች አካባቢውን የተቆጣጠሩት ቅዳሜ ዕለት ነው። የመከላከያ ሰራዊት ነቅሎ ከወጣ በኋላ አካባቢውን ተቆጣጥረዋል፣ በራተኛ ቁጥጥር ስር ነው የሚለውን ነገር ለህዝቡ ሁሉ አረጋግጠውላቸዋል። ከዛ በኋላ በነጋታው ነዋሪውን ለስብሰባ እንፈልጋቸዋለን አሉ። የታጠቁ ኃይሎች ናቸው እነዚህ ሰዎች፣ ሌላ አማራጭ የላቸው። ምክንያቱም አካባቢው ላይ ያለው የመንግስት ስትራክቸር ምንም ሊከላከላቸው እንደማይችል ያውቁታል፣ ወይም ደግሞ የለም። ስለዚህ ተጠራው ስብሰባ መሄድ ነበረባቸው። የተወሰኑት ጥቃት ይደርስብናል ብለው የፈሩት በተለይ ወጣትና ወንዶች የሆኑት ብዙዎቹ ሸሽተዋል። ኦልሬዲ የቀሩት ጥቃት አያደርሱባቸውም ብለው የቀሩት ወጣቶች፣ ህጻናት፣ ሴቶች እና በእድሜ የገፉ ሰዎች ናቸው ወደዛ የሚሄዱት እና ሲጠሯቸውም እንደዛ ነው ገምተው የሄዱት።
ከዛ በኋላ ትምህርት ቤት ውስጥ እያሉ እንግዲህ በጅምላ እንደተገደሉ ነው እየተነገረ ያለው። ከዛ ከደረሰው ጥቃት የተረፉ አሉ ማለት? አስቀድመው ከሸሹት ውጪ ከደረሰው አደጋ የተረፉ ሰዎች አሉ?
ከዛ ውስጥ የተረፉ የተወሰኑ ሰዎች እንዳሉ ነው የነገሩኝ። ግን ብዙዎቹ ጉዳት ደርሶባቸዋል፣ ወደ ሕክምና ወደ ሌላ አካባቢ ሄደዋል። የተወሰኑ በትንሽ በቁጥር የተረፉ ሰዎች እንዳሉ፣ ከዛ ውጭ ግን በሙሉ የነበሩ ሰዎች እንደሞቱ ነው የሚነገረው።
ቆስለው የተረፉ ሰዎች ምን ያህል ይሆናሉ? ያገኛችሁት መረጃ አለ?
ቆስለው ተረፉ ብለው የነገሩኝ ትናንትና በነበረው መረጃ ማሰባሰብ አንድ ሰው ነው። እሱም ለሕክምና ወደ ሌላ ቦታ ሄዷል። ስልክም የለውም ብለውኛል። በጣም ለማን ያስፈልገ ነበር። ግን በነገራችን ላይ እንግዲህ ያው እዛ ስቱሬት ላይ የተፈጸመ እንጂ የሸሹ ሰዎችንም ተከተለ የገደሏቸው ጫካ ውስጥ የተገኙ እስክሬን የመሰብሰብ ነገር ነበረ እና ቁጥሩ ሊጨምር ይችላል። ስለዚህ የተረፉ ሰዎችም ሊኖሩ ይችላሉ። ያው ዛሬም ነገም ተከታትለን የምናየው ይሆናል።
እንግዲህ ከዚህ ሸሽተው የተፈናቀሉ ሰዎች አሉ። የእነሱን በተመለከተ የት ናቸው ያሉት? ቁጥራቸው ምን ያህል ይሆናል?
መፈናቀል አልነበረም። ተኩሱና እንትኑ በሌሊትም ሲቆይ እንዳደረ እና ጠዋት ላይ ኦሮሚያ ልዩ ፖሊስ እንደገባ ነው የሰማ ነው። ሸሽቶ ወደ ጫካ ነበር ገብቶ የነበረ ህይወቱን ለማትረፍ። እነሱ ሰዎች እዛው አደሩ፣ የኦሮሚያ ፖሊስ ገባላቸው። እዛው የተፈናቀሉ ግን እዛው ቦታቸው ላይ ሆነው ግን ተፈናቅሏል። ምክንያቱም ብዙ ቤቶች ተቃጥለዋል፣ ንብረታቸው ተዘርፈዋል፣ ቤቶቻቸው ተቃጥለዋል። የተረፉትን ነገሮች እና ወደ ሌላ ቦታ አልሄዱም፣ ግን ባሉበት ሆነው መኖሪያ ቤት የላቸው።
ቁጥሩን በተመለከተ እናንተ ያወጣችሁት መግለጫ ላይ 54 ሰዎች እንደተገደሉ ጠቅሳችኋል። የኦሮሚያ ክልል ፖሊስ ኮሚሽን በአወጣው መግለጫ 32 ወይም 34 ነው ቁጥሩ ይላል። እዛ አካባቢ ያሉ ነዋሪዎችም የሚጠቅሱት ቁጥር አለ። የአማራ ብሔራዊ ንቅናቄ ወይም አብን ደግሞ ቁጥሩን ወደ 200 ያደርሰዋል። እና ቁጥሩን መረጃ በተመለከተ የእናንተን የምርምር ውጤት ይንገሩኝ።
ይህን ቁጥር ያገኘ ነው እንግዲህ ከነዋሪዎቹ ነው እና አስከሬን የመሰብሰብ ስራ ላይ ከተሳተፉት ሰዎች ነው። የአካባቢ ነዋሪዎቹ ነው በህይወት ተርፈው እና እዛው አካባቢ ያገኟቸውን እዛም ትምህርት ቤት ውስጥ ያገኟቸውን አስከሬኖች ቆጥረው የነገሩን ነው። ጠዋት ስንጀምር ወደ 50 አካባቢ ሰዎች እንደሞቱ ነበር ሲነግሩን የነበረው። መጨረሻ ላይ ስቴትመንት ለማውጣት በምንዘጋጅበት ወደ ማታ ላይ እንደገና መልሰን ስለ ቁጥሩ ስናጣራ ተጨማሪ አስከሬኖች ተገኝተዋል፣ ቁጥሩ 54 ደርሰዋል ብለውናል። 32 የሚለው ቁጥር ከኢትዮጵያ ሰብአዊ መብት ኮሚሽን የተገኘ ይመስለኛል። እሱ ደግሞ ያጣሩበት መንገድ ሊኖር ይችላል። ግን እነሱም እንዳሉት ቁጥሩ ከዚህ በላይ ሊጨምር ይችላል ብለዋል። ምክንያቱም ከነበረው ሁኔታ አንጻር
ከአንድ ቤተሰብ በዚህ ጥቃት መገደላቸውን ጠቅሰው ነበር እና ከአንድ ቤተሰብ ምን ያህል ሰው፣ ምን ያህል ህጻናት፣ ምን ያህል እናቶች እንደሆኑ ያገኛችሁት ውጤት አለ?
ለምሳሌ አንድ ሰው ወንድሙ፣ የወንድሙ ሚስትና የወንድሙ ልጆች፣ ሶስት ልጆች አንድ ቦታ ላይ እንዳለቁበት ነገረናል። ሌላኛው አባቱን፣ የሚስቱ አያት እና እንደዚሁ በቅርብ ያገባች እህቱ እንደዚህ እንደሞተችበት ነገረናል። ይህ እንግዲህ የተሟላ አይደለም፣ ምክንያቱም ከዚህ በላይም ለሞቱባቸው ኖሮ ይችላሉ። እኛ አጋጣሚ ስልካቸውን አግኝተን ያናገርናቸው የነገሩን ነው። ግን ብዙዎቹ ሸሽተው መሄድ ያልቻሉ ህጻናት፣ ሴቶች እና በእድሜ የገፉ ሰዎች ወይም አዛውንቶች ናቸው ብዙዎቹ ቪክቲሞች ወይም ተጎጂዎች።
ከአቶ ፍስሐ ተክሌ ጋር ሰፋ ያለ ቃለ ምልልስ ያካሄድን ሲሆን መንግስት ኦነግ ሸኔ የሚላቸው የኦሮሞ ነጻነት ሸማቂዎች የምዕራብ ዞን ቃል አቀባይ ቢልሱማ ጉታ የጉሊሶን ጥቃት አልፈጸምንም፣ በንጹሐን ዜጎች ላይ ጥቃት አንፈጽምም በማለት ትላንት ለአሜሪካ ድምጽ ማስተባበላቸውን ጠቅሰን ጠይቀናቸው ነበር።
እነሱ እዚህ ውስጥ የለንበትም ብለዋል። ነዋሪዎቹ ደግሞ ቦታው ላይ የነበሩና ጉዳት ደርሶብናል የሚሉ ሰዎች ደግሞ የመጡት ታጣቂዎች ራሳቸውን ኦነግ ሸኔ ነን ብለውናል፣ አካባቢያችን በኦነግ ሸኔ ጦር ቁጥጥር እንደዋለ ነግረውናል። ስለዚህ ጉዳት ያደረሱ ሰዎች ራሳቸውን በዛ ስም ነው የጠሩት። እነሱ ናቸው አይደሉም በርግጥ የሚለው ነገር ማጣራት ሊያስፈልገው ይገባል። ግን ለነዋሪዎች የነገሯቸው ግን ኦሮሞ ነጻነት ጦር ሰራዊት ነን ብለው ያሉ ሰዎች ናቸው የሚያደርጉት።
ሰብአዊ መብትን የማክበርም ሆነ የማስከበር ኃላፊነት የመንግስት ነው ያሉት አቶ ፍስሐ ተክሌ፣ ይህንን ኃላፊነት ለመወጣት ደግሞ ጥቃቶቹ ከመድረሳቸው በፊት መከላከል በማድረግ ከደረሱም በኋላ እንዳይደገሙ ተጠያቂነትን በማረጋገጥ ቁርጠኝነቱን በማሳየት መወጣት አለበት ብለዋል። ይህን ባለማድረጉ እንዲህ ያሉ ተደጋጋሚ ጥቃቶች በዜጎች ላይ መድረሱ መንግስት ዜጎቹን የመጠበቅ ኃላፊነቱን ሙሉ ለሙሉ እየተወጣ አለመሆኑን ማሳያ ነው ብለዋል። ምዕራብ ወለጋ ጉሊሶ ወረዳ ውስጥ ትላንት የተፈጸመውን የዘር ማንነትን የለየ የተባለ ጥቃት በፌስቡክ ገጻቸው ላይ ያወገዙት ጠቅላይ ሚኒስትር አብይ አህመድ የጸጥታ አካላት ጥቃቱ ወደ ተፈጸመበት አካባቢ መሰማራታቸውንና እርምጃ እየተወሰደ መሆኑን ማስታወቃቸውን መዘገባችን አይዘነጋም።
በአማራ ብሔር ተወላጆች ላይ የተፈጸመ ያለውን ዘር ተኮር ግድያ ዓለም አቀፉ ማህበረሰብ እንዲያወግዝ የክልሉ ገዢ ፓርቲ ጥሪ አቅርበዋል። እየተፈጸመ ላለው ጥቃት ተጠያቂዎቹም ህወሓትና ኦነግ ሸኔ ናቸው ብሏል የአማራ ብልጽግና ፓርቲ። የህወሓት ትልቁ አጀንዳም ኢትዮጵያን ማፍረስ ነው በማለት ነው የወነጀለው። የህወሓትና የኦነግ ሸኔ አጀንዳ አስፈጻሚዎች ደግሞ በመንግስት መዋቅር ውስጥ ጭምር እንደሚገኙ ጠቁመዋል። መንግስት በመዋቅር ውስጥ የሚገኙትን እነዚህን አስመሳዮች በማጥራት ላይ እንደሚገኝም የአማራ ብልጽግና ፓርቲ አስታውቋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች።
የአማራ ብልጽግና ፓርቲ ከፍተኛ አመራሮች ዛሬም በስብሰባ ነው ያሳለፉት። አጀንዳቸው ደግሞ ከለውጡ በፊትም ሆነ ከለውጡ በኋላ በአማራ ብሔር ተወላጆች ላይ እየደረሰ ያለው ግድያና የሀገር ህልውና ጉዳይ መሆኑን አመላክተዋል። የአማራ ብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ አቶ አብርሃም አለኸኝ እንደሚሉት የአማራ ህዝብ በኢትዮጵያዊነቱ ጽኑ እምነት ያለው የትም ቦታ ሄዶ ኑሮን ለማሸነፍ የሚታትር ጨዋና ሀገር ወዳድ ህዝብ ነው። ለኢትዮጵያ ያለውን ጽኑ አቋም የሚያውቀው እንደ ህወሓት ያሉ ከፋፋ ቡድኖች ግን በተሳሳተ ትርክት ከሌሎች ወንድም ህዝቦች ጋር ሊለዩት እንደሰሩ ተናግረዋል። አሁን ደግሞ በህልውናው ላይ የአንዣበበ አደጋ እያደረሰበት ይገኛል ብለዋል አቶ አብርሃም። በአማራ ህዝብ ላይ የሚደርሰውን ጭፍጨፋ የዓለም አቀፍ ህብረተሰብ ሊያወግዝ ይገባል ሲሉም ተናግረዋል። ጉዳዩ የአንድ ብሔር ብቻ ሳይሆን ነገ የሌሎችንም በር የሚያንኳኳ ነው ያሉት ኃላፊው፣ የህወሓት ትልቁ አጀንዳም ኢትዮጵያን ማፍረስ ነው ብለዋል።
በአማራ ህዝብ ላይ እየተፈጸመ ያለው ግልጽ ጭፍጨፋ በተለይ የሰብአዊ መብት ተሟጋች አካላት ይህንን ጉዳይ የተለያየ ትርጉም በመስጠት ለፖለቲካ ትርፍ ከመንቀሳቀስ ይልቅ ዛሬም በግልጽ ለሚጨፈጨፈው በማንነቱ ብቻ ለሚገለለው የአማራ ማህበረሰብ ድምፅ እንድንሆን አደራ ማለት ፈልጋለሁ። የኢትዮጵያ ብሔር ብሔረሰቦች፣ የክልል መንግስታት፣ የሰብአዊ መብት ተሟጋቾች፣ በመንግስት መዋቅር የምትገኙ ሁሉም ከፍተኛ አመራሮች፣ ተፎካካሪ የፖለቲካ ፓርቲዎች፣ ለዓለም ሰላም የዓለም ህዝቦች፣ የአማራን ህዝብ ግድያ፣ የአማራን ህዝብ መጨፍጨፍ ለፖለቲካ ንግድና ለፖለቲካ ትርፍ ከመዋል ተቆጥበን እንደ ሀገር የምንቀጥልበትን እንደ ህዝብ የምንቀጥልበትን ጠላታችንን በጋራ የምንመክትበትን ምቹ ሁኔታ እንድንፈጥር ጥሬን አቀርባለሁ።
ለህወሓትና ለኦነግ ሸኔ አጀንዳ አስፈጻሚዎች የሆኑ በመንግስት መዋቅር ውስጥ ያሉ አስመሳዮች እንዳሉም ነው አቶ አብርሃም የተናገሩት።
እንደ አማራ ብልጽግና ፓርቲ የዚህ ሁሉ ጥንስስ መነሻ ትህነግና ኦነግ ሸኔ ናቸው። መሀል ላይ ፍርፋሪ ለቃሚዎች የሉም ማለት አይደለም። በመንግስት መዋቅር ውስጥ የተሰገሰጉ አስመሳይ ተኩላዎች የሉም ማለት አይደለም። በየትኛውም አካባቢ ከትህነግ ጋር፣ በየትኛውም አካባቢ ከኦነግ ሸኔ ጋር ለሀገርና ለህዝብ ጥቅም ሳይሆን ለራሳቸው ፍላጎትና ጥቅም የሚሰሩ አካላት እንዳሉ የተለያዩ መረጃዎች ያሳያሉ። ይህንን በጋራ ሆነን መታገል አለብን። ከፖለቲካ አመራሩ ጋር እየዋሉ፣ ከፖለቲካ አመራሩ ጋር እየተማከሩ፣ ከመከላከያ ኃይላችን ጋር እየዋሉ፣ ከመከላከያ ኃይላችን ጋር እየመከሩ ለህዝባችን እርስ በርስ መተላለቅ በከፍተኛ ሁኔታ ከትህነግና ከኦነግ ሸኔ ጋር የሚሰሩ አካላት አሉ። ይህም በይፋ መናገር ያስፈልጋል ብዬ አስባለሁ። ከዚህ ቀን በላይ እውነት ምንናገርበት ቀን አይኖርም።
በአሁኑ ሰዓትም በመንግስት መዋቅር ውስጥ ያሉ አስመሳዮችን በማጥራት ላይ እንደሚገኙ አቶ አብርሃም ገልጸዋል። አሁን በአማራና በኢትዮጵያ ላይ እየተቃጣ ያለው ጥቃት የማያዛልቅ ቅዠት ነው ያሉት አቶ አብርሃም በመጨረሻም አሸናፊ ኢትዮጵያዊነት ነው ብለዋል። ከትላንት ወዲያ በምዕራብ ወለጋ ዞን ጉሊሶ ወረዳ የኦነግ ሸኔ ታጣቂዎች በፈጸሙት ዘርን መሰረት ያደረገ ጥቃት ቢያንስ 32 ንጹሃን ዜጎች መገደላቸውን መንግስት አስታውቋል። የኢትዮጵያ ሰብአዊ መብት ኮሚሽን እና ከጥቃቱ ያመለጡ የአይን እማኞች ግን ቁጥሩ በመንግስት ከተገለጸው እንደሚበልጥ አመልክተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በግፍ በተገደሉ ንጹሃን ዜጎች ደም የፖለቲካ ትርፍ ለማግኘት መሯሯጥ እውነታውን ለማድበስበስ የሚደረግ ጸረ ህዝብ ሴራ ነው አለ የትግራይ ክልል መንግስት። የክልሉ መንግስት በኦሮሚያ ክልል ምዕራባዊ ወለጋ በንጹሃን ዜጎች የተፈጸመውን ግድያ በማውገዝ የተሰማውን ሀዘን ገልጿል። ሙልጌታ አጽብሃ ዝርዝሩን ይዟል።
በትግራይ ክልል የኮሙኒኬሽንስ ቢሮ በወጣ መግለጫ የክልሉ ህዝብና መንግስት ጥቅምት 2 2013 ዓ.ም በምዕራብ ወለጋ ዞን በንጹሃን ወገኖች ላይ የደረሰው የግፍ ጭፍጨፋ የተሰማቸው ጥልቅ ሀዘን ይገልጻሉ ብሏል። መግለጫው በየትኛውም ስፍራ ሆነ ጊዜ ብሔር ተኮር ጥቃት የትግራይ ህዝብና መንግስት በጥብቅ ያወግዛሉ በማለት አክሏል። በመግለጫው ዙሪያ ለቪኦኤ ማብራሪያ የሰጡት የክልሉ የኮሙኒኬሽንስ ቢሮ ምክትል ኃላፊ አቶ ሀድሽ ካሱም ባለፉት 2 ዓመታት ተኩል በፌዴራሉ መንግስት በሳቸው አገላለጽ ደግሞ በአህዳዊና አምባገነኑን ቡድንና ጋሻግሬዎቹ በብዛት የተፈጸሙት ብሔር ተኮር ጥቃቶች እንዳይተገበር የትግራይ ህዝብና መንግስት ሲታገሉት የኖሩት እውነታ ነው ብለዋል። ከትናንት በስቲያ በምዕራብ ወለጋ ዞን በንጹሃን ወገኖች የተፈጸመው እጅግ ዘግናኝና አሳዛኝ ጭፍጨፋ በማን እንደተፈጸመ በትክክል ሳይጣራም እውነታውን ለማድበስበስ ሲባል እንደተለመደው ጉዳዩ ወደ ሶስተኛ ወገን እየተጣበቀ ነው በማለት ገልጸዋል።
ገና ነገሩ ሳይጠራ ማን እንደገደለው እንዴት እንደተገደሉ መርማሪ ቡድን እንኳን ሳይላክ እንደለመዱት የሶስተኛ ወገን ልክፍት አላቸው። አንድ ነገር ኩሽ ባለ ቁጥር ቲፒኤልኤፍ እና የትግራይ መንግስት፣ ይሄ ደግሞ ሌላው ህዝብ በትግራይ ህዝብ ላይ እንዲነሳሳ አይነሳሳም እንጂ በማሰብ ቶሎ ብለው ኦነግ ሸኔ እና ቲፒኤልኤፍ ናቸው ማለታቸው ትክክል አለመሆኑ፣ እንዲያውም አሁን ይሄ አገርና ህዝብ የከዳ አህዳዊው አምባገነናዊ ቡድን ከሻቢያ መሪ ጋር ሁነው የትግራይን ህዝብ በኃይል ለማንበርከክ የወጠኑትን መዓት ሴራዎች እሱን ለማቀላጠፍ እንደ ቤንዚን እየጠቀሙበት ስለሆነ የኛው የኢትዮጵያ ህዝብና እንዲሁም የዓለም ማህበረሰብ እንዲያቅሙ ጭሆቴም ቀሙኝ ካልሆነ በስተቀረ መጣራት ነው የነበረበት።
በግፍ በተገደሉት ንጹሐን ደም የፖለቲካ ትርፍ ለማግኘት መሯሯጥ፣ በግፍ ላይ ግፍ መፈጸም ብቻ ሳይሆን እንደተለመደው እውነታውን ለማድበስበስ የሚደረግ አደገኛ ጸረ ህዝብ ሴራ መሆኑ ሊታወቅ ይገባል ብለዋል። የክልሉ መግለጫ በምዕራብ ወለጋ ዞን እንዲሁም ከዚህ በፊት በየቦታው በተለያዩ አካባቢዎች በንጹሐን ዜጎች ላይ የተፈጸመው ብሔር ተኮር የጅምላ ና የግፍ ጭፍጨፋዎች በገለልተኛ ወገን ሊጣሩ ይገባል የሚል የመንግስታቸው አቋም መሆኑ አቶ ሀድሽ ካሱ ገልጸዋል።
እንደለመዱት እንዳያድበሰብሱ የሰብአዊ መብት ተሟጋች ተቋማትና የዓለም አቀፉ ማህበረሰብ በራሱ ሂደት አጣርቶ የኢትዮጵያ ብሔር ብሔረሰቦችና ህዝቦች እንዲያውቁት፣ እንዲሁም የዓለም አቀፉ ማህበረሰብ ይሄ ሽብርተኛና አጥፊ ቡድን ማን እንደሆነ እንዲያውቁ፣ ወንጀለኛውን ለመያዝ ከፈለጉ ገለልተኛ ሆነው እንዲያጣሩ ጥሪ ለማቅረብ ነው።
ዓለም አቀፍ ማህበረሰብ ጊዜው ሳያልፍና ነገሮች እንዳይደበቁ በአስቸኳይ የማጣራት ስራ በማከናወን ኃላፊነታቸው ሊወጡ ይገባል ብሏል የትግራይ ክልል መንግስት መግለጫ። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም።
በምዕራብ ኦሮሚያ ጉሊሶ ወረዳ በንጹሃን ዜጎች ላይ የተፈጸመው ግድያ በገለልተኛ አካል እንዲጣራ በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ጥሪ አቅርቧል። በአቶ አራርሶ ቢቂላ የሚመራው የኦነግ ስራ አስፈጻሚ ኮሚቴም በጉሊሶ ወረዳ በዜጎች ላይ የተፈጸመውን ግድያ አውግዞታል። ፀሐይ ዳምጠው ዝርዝሩን ይዛለች።
ጥቅምት 22 2013 በምዕራብ ወለጋ ጉሊሶ ወረዳ ዲላ ጎጎላ ልዩ ቦታ ጋዋ ጋንቃ ተብሎ በሚጠራው ስፍራ በንጹሃን ዜጎች ላይ በደረሰው ጥቃት ጥልቅ ሐዘን ተሰምቶናል ሲሉ ነው የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ የገለጹት። በየጊዜው ሰዎች ሲገደሉ ይሰማል። ነገር ግን ጉዳዩን ተከታትሎ ገዳዮችን ወደ ሕግ ማቅረብ፣ ለሕዝቡና ለሟች ቤተሰብ የማሳወቅ ስራ ሲሰራ አይታይም ብለዋል አቶ ዳውድ። የአሁኑ ግድያ በገለልተኛ አካል ተጣርቶ ለህዝብ ይፋ መደረግ አለበት ሲሉም ያሳስባሉ።
ተደጋግሞ ግድያዎች ብዙ ቦታ ይደረጋሉ። ላለፉት ሁለት ዓመት በተለይ ኦሮሚያ ውስጥ በጣም ሰፋ ባለ በግለሰብና በቡድን ሰው ይገደላል። መቆሚያ አጥቷል። በነጻ በሆነ አካል ምርመራ እንዲደረግና ለተገደሉትም በኢትዮጵያ ህዝቦችና ለዓለም ህብረተሰብ ግልጽ የሆነ የምርመራ ውጤት እንዲገኝ ጥያቄ እንደገና ለማቅረብ ነው። ከዚህ በፊትም አቅርበናል። ካልሆነ እንዲሁ ተበዝብሶ ብዙ ነገር ነው ያለፈው። እንደገና ለመጥቀስ በአማራ አካባቢ የተገደሉ አመራሮች፣ የቺፍ ኦፍ ስታፍ የአጫሉ ጉዳይ፣ እነዚህን መጥቀስ ይቻላል። ሌሎችም ዜጎች ብዙ ቦታ የተገደሉ ጉራ ፈርዳ፣ ይሄ ሁሉ ተድበስብሶ ነው የሚያልፈው። በሚመለስበት ሰው የለ። ይሄ በጣም አሳሳቢ ነው። ነጻ አካል እንዲመረምረው ይሄንን ግልጽ እንዲያደርግ ለማለት ነው።
በአቶ አራርሶ ቢቅላ የሚመራው የኦነግ ስራ አስፈጻሚ ኮሚቴ በበኩሉ ዜጎች ላይ የተፈጸመውን ግድያ አውግዟል። የኮሚቴው አባል አቶ ቀጀላ መርዳሳ ለአሜሪካ ድምፅ እንደገለጹት ግድያው የፈጸመው አካል አላማው ሽብር መፍጠር ነው።
ይህንን ያደረጉት ሰዎች ሽብርን ለማንገስ ነው። በተለይም ደግሞ የኦሮሞን ህዝብ ከሌሎች ብሔር ብሔረሰቦች ጋር ለማጋጨት እና ጥርጣሬ እንዲነግስ እንዲራራቁ ለማድረግ ሆን ተብሎ ታቅዶ የተደረገ ነው። ይህ ደግሞ እዛ ቦታ ብቻ ሳይሆን በተለያዩ አካባቢዎችም የተደረጉ ነው። መንግስት ከሚመለከታቸው አካላት ጋር ሆኖ በአጠቃላይ የሀገሪቱን ሰላም የሚያሰፍንበትን ሁኔታ ማፈላለግ አለበት እንላለን።
ጥቃቱን የፈጸመው ኦነግ ሸኔ ነው በሚል በመንግስት መግለጫ የተጠቀሰውን ውንጀላን በተመለከተም ተከታዩም ብለዋል።
ኦነግ ሸኔ የሚባለውን እኛ እንደ ድርጅት ወይንም እንደ ቡድን አናውቀውም። ግን የታጠቁ ክፍሎች በየገጠሩ እንዳሉ እንሰማለን። እነዛ ይፈጽሞ አይፈጽሞ ማን እንደፈጸመው መንግስት ማጣራት አለበት። ጣርቶ ደግሞ ለህዝቡ ይፋ ማድረግ አለበት። የኦነግ ስም የምነሳበት አንዳንድ ሁኔታ ይሰማል። የኦሮሞ ነጻነት ግንባር በሰላማዊ መንገድ እና በህጋዊ መንገድ እየተንቀሳቀሰ ነው።
በአቶ ዳውድ ኢብሳ የሚመራም ሆነ በአቶ አራርሶ ቢቅላ የሚመራው ኦነግ በሰነዘራቸው አስተያየቶች ላይ ከኦሮሚያ ክልላዊ መንግስት ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ወቅታዊ ዜናዎች የሚተነተኑበት የመጽሔቱ ክፍለ ጊዜ ተጠናቋል። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ደግሞም አህዱ ሬዲዮ 94.3 ላይ በቀጥታ የሚተላለፈው የማክሰኞ ምሽት ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። ንጉሶ ታምሬ ፕሮግራማችንን ያቀናብራል። የማስተናግዳችሁ ቆንጂት ታዬ ነኝ። እስከ 4 ሰዓት ድረስ አብረናችሁን ቆያለን። አብራችሁ እንድታመሹ በድጋሚ ጋብዛለሁ። የዩናይትድ ስቴትስ ምርጫ ልዩ ዝግጅት ማስታወቂያ።
መጪው የዩናይትድ ስቴትስ ምርጫ ለእርስዎ ምን ትርጉም አለው? አሜሪካውያን በፈተናው ውስጥ የሚመራቸውን ይመርጣሉ። ትራምፕ ወይስ ባይደን? አሜሪካ ማንን ታነሳ ይሆን? ድምጿን የፊታችን ማክሰኞ ትሰጣለች። አዲስ አበባ ላይ ረቡዕ ከጠዋቱ አንድ ሰዓት በሚጀምር ቀጥታ ስርጭት የምርጫውን የመጨረሻ ደቂቃ ዜና፣ ትንታኔ፣ አስተያየቶች። ስርጭቱ በአሃዱ ራዲዮ አሃዱ ልሳን ፕሮግራምም በቀጥታ ይተላለፋል። የረቡዕ ጠዋት ቀጠሮ ከቪኦኤ ጋር ይሁን።
በቀጣዮቹ ቅንብሮችም የምናተኩረው በዩናይትድ ስቴትሱ ምርጫ ላይ ይሆናል። የተለያየ አመለካከትና ዝርያ ያላቸውን የህብረተሰብ ክፍሎች ወደ ምርጫው ማምጣት የፖለቲካ ፓርቲዎችና እጩ ፖለቲከኞች ፍላጎትና የዘወትር ፈተናም ነው። በዚህ ዙሪያ የቪኦኤዋ ዘጋቢ ካሮል ጊንስበርግ የሚከተለውን ዘገባ አዘጋጅታለች። ደረጀ ደስታ በዘንድሮ የምርጫ ውድድር ተሳታፊ የሆኑ ትውልደ ኢትዮጵያውያንና ኤርትራውያንን እጩዎች በማከል እንደሚከተለው ይዞት ቀርበዋል።
ዛሬ በመካሄድ ላይ ባለው ምርጫ በሁለት ፕሬዝደንቶች መካከል የሚደረገው ፉክክር ከፍተኛ ግምት ይሰጠው እንጂ ሁለቱንም ምክር ቤቶች ጨምሮ በየደረጃው ባሉት ምክር ቤቶችም የተወካዮች የምርጫ ውድድሮች ይካሄዳሉ። በእነዚህ ምርጫዎች ትውልደ ኢትዮጵያውያንም ይሳተፋሉ። ከነዚህ መካከል በኔቫዳ ላስ ቬጋስ አሌክዛንደር አሰፋ 42ኛው ዲስትሪክት ወይም ወረዳን በመወከል ለዲሞክራቲክ ፓርቲ በድጋሚ ይወዳደራሉ። ሳምራ ብሩክ እንዲሁ በኒውዮርክ አልባኒ 55ኛው ዲስትሪክት ወረዳ የምክር ቤት አባልነት ለመወዳደር ቀርበዋል። ኢትዮጵያዊት አሜሪካዊው ጀሚላ ማሜም ለሴንት ፖል ሚኒሶታ ትምህርት ቤት ቦርድ ይወዳደራሉ። ከትውልድ ኤርትራውያንም እንዲሁ ሜሮን ስመዳር ለኦክላንድ ከተማ ምክር ቤት ካውንስል እጩ ሆነው ቀርበዋል። በዚህ ዘገባ የተካተተው ሪፖርት ከዚህ ጋር የተያያዘ ነው። የተቀየረ ያለው የአሜሪካ ማህበረሰብ ስብጥር የፖለቲካ ፓርቲዎች የተለያዩ የማህበረሰብ አባላትን በእጩነት መልምለው ወደ ፓርቲያቸው እንዲያመጡ ግፊት ያሳደረባቸው ይመስላል። ይህ አዳዲስ አሜሪካውያን ዜጎችንም ይጨምራል። ከፋየር ሃውስ ስትራቴጂ የሪፐብሊካን ስትራቴጂስት አሌክስ ካነንት እንዲህ ይላሉ።
Well, it's been a priority for both parties, including the Republican Party, for a long time. I was the press secretary at the Republican National Committee in 2008, and it was a priority then. It's still a priority right now, obviously.
እንግዲህ ይህ ነገር ሪፐብሊካን ፓርቲን ጨምሮ ለሁለቱም እጩ ተወዳዳሪው ከማህበረሰቡ የመጣ ቢሆን ይመረጣል። ምክንያቱም ምርጫውን የሚመርጠው እርሱ ነው። ስለዚህ ያ ማለት ጥቁር እጩዎችንም መመልመልን ይጨምራል።
ችግሩ ግን ተስፋ ያላቸው ፖለቲከኞች ለምርጫው ውድድር የሚቀርቡት እንዴት ነው የሚለው ነው። ለምሳሌ ከአራት አመት በፊት ዳቪሻ ጆንሰን የመጀመሪያው የሁለተኛና ሶስተኛ ትውልድ የሆኑ አፍሪካ አሜሪካውያንን የምርጫ ተወዳዳሪ እጩዎች የሚያማክር የአማካሪ ድርጅት በአትላንታ ጆርጂያ አቋቁሞ ነበር። እንዲህ ብለዋል ስለ ልምዳቸው።
I started out my company in Gwinnett County, which is where the largest one of the largest populations of Africans are. So I realized I needed to create
ድርጅቴን በጊነት ካውንቲ በማቋቋም ነው የጀመርኩት። ብዙ አፍሪካውያን በዛ ይገኛሉ። እነሱ በፖለቲካው ምክር ወይም ስልጠና የሚያገኙበትን የሚማሩበትን እድሎችና ሁኔታዎችን ማመቻቸት የሚያስፈልግ መሆኑን ተገነዘብኩ። ስለዚህ እኔ ራሴ የፖለቲካ ስልጠና ወደሚሰጡ የተለያዩ ተቋማት በመሄድ በፖለቲካው ዓለም በመግባትና በምርጫው ሂደት ለመሳተፍ ምን ምን ዕውቀትና ስልጠናዎች እንደሚያስፈልጉ መማር ቻልኩ። ልምዱ ካላቸው ሰዎችም በቀጥታ ብዙ ነገር አገኘሁ።
ስልጠና በጣም አስፈላጊ ነገር መሆኑን በኮሎራዶ የተወካዮች ምክር ቤት እጩ ናኩያታ ሪክስ ይስማማሉ። ከተለያዩ ድርጅቶች የምክር እርዳታ እንዳገኙ ይናገራሉ። ከነዚህ ውስጥ ኒው አሜሪካን ሊደርስ የሚለውና ያደገ የሚገኘው ገለልተኛው ተቋም አንዱ ሲሆን ዲሞክራቲክ ፓርቲን ወክለው የሚወዳደሩ ሴቶችን በማነጽ ያዘጋጃል። ሪክስ እንዲህ ይላሉ።
They taught us how to raise money, how to present yourself, how to come up with your stump speech, and all of these things are important so that when you're out there you're taking seriously.
እንዴት አድርገን ገንዘብ ማሰባሰብ እንደምንችል አስተማሩን። ራሳችንን እንዴት አድርገን መግለጽ እንደምንችል፣ የሚደመጥ ድንቅ ንግግር እንዴት አድርገን ማሰማት እንደምንችልም አሰለጠኑን። እነዚህ ነገሮች በጣም አስፈላጊ ናቸው። ስለዚህ ለጉዳዩ ትኩረት እንድንሰጠው ያደርገናል። ሰዎችን ያደምጡናል።
ሪክስ በላይቤሪያው የተነሳውን ወታደራዊ መፈንቅለ መንግስት ተከትሎ የተነሳውን አመጽ ሸሽተው ከቤተሰቦቻቸው ጋር ወደ አሜሪካ ሲመጡ ገና ታዳጊ ሴት ልጅ ነበሩ። ዛሬ ግን እንደ አነስተኛ ንግድ ባለቤት ልጇን ብቻዋን እንደምታሳድግ ስደተኛ እናት በመሆን በዴንቨር አሮራ አካባቢ እንደሳቸው ያሉ ተመሳሳይ ሴቶች ለድምጽ ለመሆን እጩ ተወዳዳሪ ሆነው ቀርበዋል። እንዲህ ብለዋል ሪክስ።
It's a very diverse community. One out of every 5 persons will say that they are from another country, whether they are from, you know, China or Burma or
በጣም የተቀያየጠ ማህበረሰብ ነው። ከአምስት ሰው አንዱ ከሌላ ሀገር የመጣ መሆኑን ይናገራል። ከቻይና ይሁን በርማ ወይም ደቡብ አሜሪካም ሆነ አፍሪካ ልዩነት የለው። ብቻ ሁላችንም ከተለያዩ ቦታዎች ነው የመጣ ነው።
ለዩናይትድ ስቴትስ አዲስ ፊት የሆኑ አዲስ መጥጮች የምርጫ ዘመቻ ሲያካሂዱ መንገዱ አቀበት እንደሚሆንባቸው መገመት ይቻላል።
Which is one of the huge strengths of Africans is they have people power. The number one thing outside of money is that you have to have support.
የአፍሪካውያን አንዱ ጥንካሬ የህዝብ ኃይል አላቸው። ከገንዘብ ውጪ ያለው አንዱ ነገር የህዝብ ድጋፍ ነው። ያ ድጋፍ ከዩናይትድ ስቴትስ ብቻ የሚገኝ ላይሆን ይችላል። ለምሳሌ አገር ቤት ወይም አፍሪካ ውስጥ ያሉ ሰዎች ስማ፣ ሜሪላንድ የሚኖር አንድ ያጎቴ ልጅ አለ፣ ቴክሳስ ማውቃቸው ሰዎች አሉ ይላል። ስለዚህ ካደገው የስልክ ቋት ተጨማሪ ሰዎችን አገኘህ ማለት ነው። አሁን እንዳንተ ሆኖ የቴክስት መልእክት የሚልኩ ሰዎች ይኖርሃል። ያ ማለት በምርጫውም ቀን ድምጽ ሊሰጡ የሚችሉ ሰዎች አሉ ማለት ነው።
በምርጫው ቀን ውጤቱ ምንም ይሁን ምን የፖለቲካ ስልጣን የሚያስ ፍላጎት መኖሩ በራሱ ለወደፊቱ ምርጫ የሚረዳ ይሆናል።
በ በእጅጉ ሲጠበቅ የነበረው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ እየተከናወነ ነው። ብዙ ሚሊዮን አሜሪካውያን አስቀድሞ በሚደረጉ የድምጽ መስጫ ዘዴዎች ድምጻቸውን በሰጡበትና ዛሬ በዋናው ዕለት ቀሪው መራጭ ድምጹን በሚሰጥበት በዚህ ምርጫ ማንን እና ለምን እንደመረጠ ወይም እንደሚመርጥ በየፊናው የኔ ያለውን ሐሳብ ማሰማቱን ቀጥሏል። የኢትዮጵያውያን አሜሪካውያን ድምጽ ሰጪዎችን ምርጫ ግራና ቀኝ በመንቀኝበት በዚህ ተከታታይ ዝግጅት በትናንትናው ምሽት የፕሬዝዳንት ትራምፕ ደጋፊ አቶ ላባን የማነ የሰጡትን ምላሽ አሰምተናችሁ ነበር። ዛሬ ደግሞ በተራ የቀድሞ ምክትል ፕሬዝዳንት ጆ ባይደንን ደጋፊ ለርሶስ ምክንያቶቹ ምንድናቸው ስንል ጠይቀናል። አሉላ ከበደ ነው ያነጋገራቸው። ራሳቸውን በሚያስተዋውቁበት ይጀምራል።
ጀመራ ድረስ ስለሰጡኝ አመሰግናለሁ። ስሜ ሽመልስ አማራ ይባላል። በካሊፎርኒያ ስቴት ሎስ አንጀለስ አካባቢ ነው የምኖረው።
አቶ ሽመልስ አመሰግናለሁ። በሰዓታት የሚቆጠር ጊዜ የቀረው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ግራ ቀኝ እንደሚደግፉት እጩ መራጮች በቅድመ ምርጫው ድምጻቸውንም መስጠት የቻሉ እየሰጡ ነው። በነገው ዕለት ዋናው የምርጫ ዕለት ቀኑን ሙሉ የሚካሄደው የምርጫ ድምጽ ስነ ስርዓት ተጠናቀቅ አንዳንድ መረጃዎችን የምናገኝ ይመስለኛል። ነገ በዚህን ሰዓት ምን ይጠብቃሉ? ምን አይነት ሁኔታ ይታያል ብለው ይገምታሉ?
እስካሁን ባየነው ከመቼውም ጊዜ በተለየ የአሜሪካን ህዝብ ነቅሎ ወጥቶ ቮት ለማድረግና ድምጹን ለማሰማት የተነሳበት ምርጫ ነው። የ2016ን 66% የሚያክል ሰው ቮት አድርጓል። እና በጣም ብዙ ሰው ቮት ያደርጋል ተብሎ ይጠበቃል ከሌላው ጊዜ በተለየ። ይሄ እንግዲህ የሚያሳየው ህዝቡ በአሁኑ ሰዓት ላለው ለሚያነሳቸው ጥያቄዎች አንድ የሚፈልገው ለውጥ ወይም የማያው ነገር አለ ማለት ነው። እና ለዛ ሁሉም ሰው የመሳተፍ ፍላጎቱን ያሳየበት ምርጫ ነው። እና ማክሰኞ ማታ ሙሉ በሙሉ ባይታወቅም በአጠቃላይ ድምፅ የሰጠው ሰው ቁጥር ከታወቀው በኋላ በፊት ከነበሩት ምርጫዎች በተለየ ብዙ ሰው የተሳተፈበት ምርጫ የሚሆን ውጤት እንደሆነ ጥርጥር የለውም።
መልካም። አቶ ሽመልስ እንግዲህ እንደ መራጩ ስሜት እንደ መራጩ ፍላጎት በዚህ ምክንያት ለዚህ እጩ ድምጼን ብሰጥ ለእኔ ይበጀኛል ያለውን ድምጽ ይሰጣል። እርስዎ ለቀድሞ ምክትል ፕሬዚዳንት ጆ ባይደን ድምጾን መስጠት ወሰኑን ተረድቻለሁ። እስኪ ይንገሩን አቶ ሽመልስ፣ ምንድን ነው ለምክትል ፕሬዚዳንት ጆ ባይደን ድምጾን እንዲሰጡ ምክንያት ያደረጉት? በምን ምክንያት ነው እርሳቸውን የመረጡት ለፕሬዚዳንት ትራምፕ ከመስጠት ይልቅ?
አመሰግናለሁ። በመጀመሪያ ደረጃ አሁን አሜሪካን ውስጥ ያለው የትራምፕ አድሚኒስትሬሽን ከሌላው ጊዜ በጣም የተለየ ቡድን ነው። ምርጫው በሪፐብሊካን እና በዲሞክራት፣ በሊበራል እና በኮንሰርቫቲቭ ያለ ልዩነት አይደለም። በፊት የተገኙትን የግለሰብ መብቶችን ወደኋላ ሊገፍ የሚችል አስቸጋሪ፣ አስፈሪና መሸነፍ ያለበት ቡድን አሁን አሜሪካን ውስጥ ስልጣን ላይ አለ። ይህንን በተመለከተ እኛ ብቻ ሳንሆን ሪፐብሊካኖቹ ራሳቸው ብዙዎቹ ወጥተው ለባይደን አሁን ቮት እያደረጉ ካምፔን እያደረጉ ነው። ለምሳሌ የሊንከን ፕሮጀክት የሚባለው ግሩፕ ሪፐብሊካኖች ናቸው፣ ግን የሚደግፉት ባይደንን ነው። ለምንድን ነው ሲባል የዚህ ቡድን የኮንሰርቫቲቭ ቫሊዩ ስራ አይደለም ያለው። በብዙ ትግል የተገኙትን ውጤቶችና የሰው እኩልነትንም ለማጥፋት የሚንቀሳቀስ ኃይል ስለሆነ መሸነፍ ያለበት ግሩፕ ነው ብለን እናምናለን። እኔና ጓደኞቼ ኢትዮጵያኖች አካባቢ ያደረግነው ነገር ምንድን ነው? ምርጫችን ድምፃችን ነው በሚል የኢትዮጵያን አሜሪካኖች ግንዛቤ በመፍጠር በየታው ያሉ ኢትዮጵያኖች በአሁኑ ምርጫ ላይ እንዲሳተፉ ቅስቀሳ ያደረግንበት ግንኙነት ነው የፈጠርነው። በሰላሳ ሴት ውስጥ ያሉ አበሾች ጋር ግንኙነት በማድረግ እና እንቅስቃሴ በማድረግ በአሁኑ ምርጫ ሁሉም ኢትዮጵያኖች፣ የመምረጥ መብት ያላቸው ኢትዮጵያኖች መሳተፍ አለባቸው። ይሄ ደግሞ እዚህ ሀገር ላሉት ጥያቄዎች የጥቁር መብት ይኸው አሁን በሄልዝ ኬር ምሳሌ ከሌላው ሀገር በበዛ ይኸው ሁሉ ሰው ሲሞት የትራምፕ አድሚኒስትሬሽን ትክክለኛ አመራር ሰጥቶ ይህን ነገር ባለመቻሉ ብዙ ሰዎች እየሞቱ በመሆኑ፣ የትምህርት ጉዳይ አሁን ከድሮ የበለጠ ውድ እየሆነ የድሃ ልጆች የመማር የማይችሉበት ሁኔታ ላይ መሆኑ፣ ኢሚግሬሽን በተመለከተ ቤተሰብ የሚገናኝበትን ፖሊሲ ወደኋላ መጣስ፣ ከዛ አልፎ አሁን ቅርብ ጊዜ ቦርደር ላይ የመጡትን ወላጆችና ልጆች ገንጥሎ ህጻናት ከወላጆቻቸው ገንጥለው ይዘው ወላጆቻቸውን መልሰው ዲፖርት በማድረጋቸው አሁን 540 ህጻናት ወላጆቻቸውን ማግኘት አልቻሉ። የት እንደደረሱ እንኳን ሳያውቁ መዝገብ እንኳን ሳይይዙና ፎቶግራፍና ስማቸውን ሳይይዙ ነው የበተኗቸው። በተጨማሪ አንድ ነገር ግን ለኢትዮጵያ ደግሞ በናይል ላይ ድርድሩን ለማፍረስ መሞከራን ነበረባቸው። አሁን በቅርቡ ትራምፕም የተናገረውን ነገር አይተናል። ድርድሩንም ወደ ኋላ ለማጎተት የሞከሩትን ነገር አይተናል። በዚህ ላይ የኢትዮጵያ መንግስትና የተደራደሩትን ኢትዮጵያውያን ለማመስገን እወዳለሁ። ምክንያቱም ለመብታቸው ቆመዋል። ኢትዮጵያውነት የሚጠበቅ ለነጻነት የማስከበር ስራን ሰርተዋል። እሱ ሊመሰገኑ ይገባል እላለሁ። አዎ ይሄ መንግስት በኢትዮጵያ በኩል ቢሆን ለአሜሪካንም ቢሆን የሚበጅ የሚጠቅም መንግስት ስላልሆነ መቀየር አለበት፣ መሸነፍ አለበት ብለን እናምናለን።
መልካም ጠንከር ያለ አቋም እንዳለዎት ይበጀናል ከሚሏቸው ጭብጦች ጋር አገናኝተዋል። እዚህ በዩናይትድ ስቴትስ በርካታ ዓመታት እንደኖሩ ተረድቻለሁ። ኢትዮጵያን አሜሪካን በተለያየ ጊዜ ተሳትፏቸው ከፍና ዝቅ ሲል ተመልክተናል። በቀደሙ ፕሬዚዳንታዊ ምርጫዎች ወይም የአካባቢ ምርጫዎች ባያገባኛል ብንም ህይወት ለልጆቼም ለቤተሰቤም ነው በሚል የነቃ ተሳትፎ አያደርጉም የሚል ተቀደመ ትችት ነበረ። ምን ታዝበዋል? በአካባቢው በጓደኞቹ ከዚህ ቀደም መሰል እንቅስቃሴ ታደርጉ ነበር?
ትልቅ ነገር ያየ ነው የጀነሬሽን ወይም የትውልድ ልዩነት እንዳለ ይታየናል። ወጣቶቹ እዛ ሀገር ተወልደው ያደጉት አሜሪካን ኢትዮጵያኖች ይህን ሀገር የሚያዩበትና የእኔ ትውልድ የምናይበት አይነት ሁኔታ ልዩነት እንዳለ ይታየናል። እዛ ላይ ውይይት በማድረግ የበለጠ ግንዛቤ ለማድረግ መሞከር አለበት ብዬ አስባለሁ።
ምንድን ነው ባጭሩ ይንገሩን እስኪ፣ የእርሶ ትውልድ ምን ይመለከታል? የቱን ያህል ይሳተፋል? እዚህ የተወለደና ያደገው ወይም በልጅነቱ የመጣው ለድምፁን ለመስጠት የቀረበው ወጣቱ ትውልድስ ኢትዮጵያዊ አሜሪካዊ ምን ያያል? ምንስ ያህል ተሳትፎ አለው? ምን ታዘቡ? ልዩነቶቹ ምንድን ናቸው? እንደ ባጭሩ
አሁን ለምሳሌ ያየሁት ነው ነገር ምንድን ነው? አሁን የኢትዮጵያን ነገር ትራምፕ ሲያነሳ የእኔ ትውልድ የበለጠ ያቀሳቀሰው እንዴት ኢትዮጵያ ተነካች፣ ኢትዮጵያን መብት ለምን ይጋፋል ከሚለው በብዛት የተነሳው የኔ ትውልድ ሌሎችን ጥያቄዎች ቢያይም ያገባኛል ብሎ የሚያደርገው እንቅስቃሴና ለመምረጥ ወይም ፖለቲካል አክቲቪቲ ውስጥ ለመግባት በጣም ውስን ነው። ራሱን ወጣ አድርጎ የሚኖር ህብረተሰብ ሆኗል። እና የእኛ ልጆች ግን ኑሯቸውን ኢትዮጵያዊ ሄሪቴጅ
ቅርሳቸውን የትውልድ የሀገር ስስራቸውን
ቅርሳቸውን ቢይዙም በነፃነት የኖሩ ትውልድ ልጆች መሆናቸውን ቢኮሩበትም ይሄ ሀገር ደግሞ ለሀገራችን ነው፣ የምንኖርበት ነው። ስለዚህ እያንዳንዱ የህብረተሰብ ጥያቄዎች የእኛም ጥያቄዎች ስለሆኑ ጥሩ የፖለቲካ አመለካከት ያላቸው ጋር በመሰለፍ ሀገሪቱን ወደ ተሻለ ሁኔታ ማድረግ ግንዛቤና በዛ ላይ ደግሞ ተደራጅ መስራት ፍላጎት ወጣቶቹ አላቸው። ምሳሌ አሁን የ1964 ዓመተ ምህረት የሲቪል ራይት ውጤት እዚህ ሀገር የብዙ ጥቁር ሰዎች ትግልና መስዋዕትነት ያመጣ ውጤት ነው። በዛም እኛ እዛ ሀገር የመጣ ነው። በዛ ምክንያት ነው እዛ ሀገር መተን መብታችን አስከብረን ተምረን ደህና ስራ ላይ ለማድረግ ምናምን የሞከር ነው። እና ያንን ግን በሚጎዳ ነገር ሲመጣ እንዴት የሚለው ላይ የመሰለ ፍላጎት ብዙ አላሳየን። ወጣቶቹ ግን የኛ ልጆች ግን ይህን ታሪክ ሪቨርስ ከሆነ ወደኋላ ከሄደ የሚመጣውንም ጉዳት የበለጠ ግንዛቤ አላቸው። አሁን በተለያየ ስቴት ላይ አሁን ብዙ ለምርጫው ላይ ሰውን እንዲመርጥ ምዝገባ የሚያደርጉ ስልክ የሚደውሉ ዙም ሚቲንግ እያደረጉ ቅስቀሳ የሚያደርጉት ብዙዎቹ ወጣቶች ናቸው። እና እሱ ተስፋ ይሰጣል፣ ደስ ይላል።
መልካም የጎላ ተሳትፎ አለ እያሉ ነው አቶ ሽመልስ አማረ። የምርጫው ሂደት ተጠናቆ ውጤቶች የሚሰማበት ጊዜ ሩቅ አይደለም። በነገው ምሽት የቱን ያህል መረጃ እናገኛለን የምንመለከተው ይሆናል። ከምርጫው ሂደት በኋላ በሌላ መሰል አጋጣሚ እንደማገኙ ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ። እግዜር ይስጥልኝ።
አሉላንና ደረጀን እና እንግዶቻቸውን እናመሰግናለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።
መጪው የዩናይትድ ስቴትስ ምርጫ ለእርስዎ ምን ትርጉም አለው? ዓለም በኮቪድ-19 በማኅበራዊና ምጣኔ ሀብታዊ ምስቅልቅል ውስጥ ነች። ዓለም አቀፍ ግንኙነቶች ውጥረት ይስተዋልባቸዋል። አሜሪካውያን በፈተናው ውስጥ የሚመራቸውን ይመርጣሉ። ትራምፕ ወይስ ባይደን? ወግ አጥባቂዎች ወይስ ተራማጆች? ሪፐብሊካን ወይስ ዴሞክራት? የአሜሪካውያን ደህንነት፣ ዴሞክራሲያዊ ተቋማትና ሰብአዊ መብቶች፣ ምጣኔ ሀብቱና እድገት፣ ሰላምና መረጋጋት፣ ሁሉም የምርጫ ካርዶች ላይ ናቸው። አሜሪካ ማንን ታነሳ ይሆን? ድምጿን የፊታችን ማክሰኞ ትሰጣለች። አዲስ አበባ ላይ ከጠዋቱ አንድ ሰዓት በሚጀምር ቀጥታ ስርጭት የምርጫውን የመጨረሻ ደቂቃ ዜና፣ ትንታኔ፣ አስተያየቶች ከትውልደ ኢትዮጵያ መራጮችና ከሌሎችም ኢትዮጵያውያን ከምሁራን ያዳምጡ። ስርጭቱ በአሃዱ ራዲዮ አሃዱ ልሳን ፕሮግራምም በቀጥታ ይተላለፋል። አሜሪካ ድምጿን ትሰጣለች። የረቡዕ ጠዋት ቀጠሮ ከቪኦኤ ጋር ይሁን።
የተከበራችሁ አድማጮች፣ ለዛሬ ማክሰኞ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ከፕሮዲሰሩ ከንጉሱ ታምሬ ጋር ቆንጅ ይታየ ነኝ። ነገ ማለዳው ላይ በልዩ የዩናይትድ ስቴትስ ምርጫ ስርጭት እንዲሁም በመደበኛው ዝግጅት በ3 ሰዓት ማታ እስከምንገናኝ በሰላም ደሩ።